ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ቀጣዮቹ ጉዳዮች ይቀርባሉ።
የዓለም መንግስታት ተሰባስበው ያቋቋሙ ውድድር ማለት ነው።
አቅሙ ኖሮኝ ወይ አይዲያው ኖሮኝ ባደርግ እነዚህ ሰዎች ስፔሻሊ የተመረቁ ሰዎች የተመረቁ ስደተኞች የሚሰሩበትን ድርጅቶች ቢኖሩ ብዬ አንድ በጣም ማነሳው የምፈልገው ነገር እሱ ነው።
ቀደም ብለን የሰማናቸው በግጭቱና ቅራኔዎች ውስጥ ስኬታማ ጉዞ የተሰኘ መጽሐፍ ለንባብ ያበቁትን አቶ መንገሻ ከበደን ነው። መንግስታዊ ባልሆኑ ተቋማት ለዓመታት ያከበቱትን ልምድ ለወጣቶች ለማጋራት እየጣሩ ያሉ ግለሰብ ናቸው። እሳቸውን ተከትለው ደግሞ የሰማናት የእሳቸው የስራ ባልደረባ የነበረችው ወጣት መሀሌት እንዳልክን ነው። ሙሉ ዘገባው ቆየት ብሎ ይደመጣል።
ስሰራውም እውነ ልጆቻችሁን ትወዳላችሁ ወይ? ልጆቻችን የምትወዱ ከሆነ የዚህ ሶሪያዊ የአስር ዓመት ህፃን መሐመድ የደረሰው እጣ በእናንተ ልጆች ላይ እንዳይደርስ ምን እያደረጋችሁ ነው? ምን እያደረግ ነው? የራሴንም ልጅ እዛው ፕሮግራም ላይ ለማስገባት ሞክሬያለሁ። ሰው
አሁን ደግሞ የሰማነው ጋዜጠኛውና የህግ ባለሙያው ሰለሞን ጓንጉልን ነው። የኔ መንገድ ስለተሰኘው የህግ ንጋት ለመፍጠር የሚሰናዳ የራዲዮ መርሃ ግብሩ ከትናንት የቀጠሉ ሀሳቦቹን በምሽቱ ያጋረናል። እነዚህና ሌሎች ዝግጅቶች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አስቀድመን አጫጭር የዓለም ዜናዎችን እናጋራችኋለን። ኤደን ገረሙ።
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አምሽታችኋል። አንድ ከፍተኛ የአውሮፓ ህብረት ዲፕሎማት የአውሮፓ ህብረት በማሊ የሚያካሄደው የወታደራዊ ተልእኮና ስልጠናን ለማቆም መወሰኑን፣ ነገር ግን በሳህል ቀጠና ውስጥ እንደሚቆይ አስታወቁ። የማሊን ብሔራዊ ዘብና ወታደራዊ ኃይል የማሰልጠን ተልእኳችንን እናቋርጣለን ሲሉ የአውሮፓ ህብረት የውጭ ፖሊሲ ኃላፊ ጆሴፍ ቦሬል ከጋዜጠኞች ጋር በነበራቸው ቆይታ ተናግረዋል። የሳህል ቀጠና አሁንም ቢሆን ቀዳሚ ጉዳያችን ነው ያሉት ቦሬል አካባቢውን እየተው ነው አይደለም፣ እንዲያውም ለቀጠናው ይበልጥ ትኩረት እያደረግን ነው ብለዋል። ቦሬል የቀጠናውን የውጭ ጉዳይ ሚኒስትሮች ያዋዩ ሲሆን ማሊ በዋግነር ግሩፕ ጣልቃ ገብነት እንደማይኖር አላስታወቀችንም በማለት በማሊ ፈረንሳይን በመተካት የሚንቀሳቀሰውን የሩሲያን የግል ወታደራዊ ተቋም ዋግነርን የተመለከተ ንግግር አድርገዋል። ይሁንና ሩሲያ ዋግነር ለማሊ ወታደራዊ ኃይል ከመመሪያዎች ውጪ ምንም አይነት ነገር አያደርግም ስትል አስታውቃለች። የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ ዛሬ ባደረጉት ንግግር የአውሮፓ ህብረት ከሩሲያ ነዳጅ ዘይት ማስገባቱን እንዲያቆምና በሩሲያ ባንኮች ላይ ማዕቀብ እንዲጥል ጥሪ አድርገዋል። ዘለንስኪ ከሉቲኒያ ህግ አውጪዎች ጋር በቪዲዮ ባደረጉት ቆይታም የአውሮፓ ህብረት ሀገራት ከሩሲያ ጋር መገበያየታቸውን በቀጠሉ ቁጥር የሩሲያ መሪዎች ቅጣት እንደማይደርስባቸው ያውቃሉ ብለዋል። ምንም እንኳን የአውሮፓ ህብረት አባላት በሩሲያ ባለስልጣናትና ንግዶች ላይ ተደጋጋሚ ማዕቀቦችን ቢጥሉም ዘለንስኪ እንደሚሉት ግን የነዳጅ ዘይት ግብይትን ለማቋረጥ ቸልተኝነትን አሳይቷል። አብዛኞቹ ሀገራትም ከሩሲያ የሚገባ ነዳጅን ቢያቋርጡ ምጣኔ ሀብታቸው ሊጎዳ እንደሚችል እየተናገሩ ይገኛሉ። በሌላ የተያያዘ ዜና የተባበሩት መንግስታት ድርጅት ዩክሬናውያን ሴቶችና ህጻናት ለጾታዊ ጥቃት፣ አስገድዶ መደፈርና ለህገ ወጥ ዝውውር በከፍተኛ ሁኔታ ተጋላጭ እንደሆኑ የሚደርሱት የጥቃት ሪፖርቶች እያሳዩ መሆኑን አስታወቀ። የመንግስታቱ ድርጅት የሴቶች ጉዳይ ስራ አስፈጻሚ ዳይሬክተር ሲማ ባሃውስ ለጸጥታው ምክር ቤት ባደረጉት ንግግር ፍትህንና ተጠያቂነትን ለማስፈን እነዚህ ክሶች በገለልተኛ አካል መመርመር አለባቸው ብለዋል። አያይዞም የጅምላ መፈናቀል፣ የታጣቂዎችና ወታደሮች መኖር እንዲሁም በሲቪል ዩክሬናውያን ላይ የሚታየው ጭካኔ ቀይ መስመር መጣሱን ያሳየ ነው ብለዋል ባሃውስ። አድማጮች ለምሽት ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪ መሰናዶች ጋር ተምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምፅ ወደ እናንተ እየቀረበ ያለ ወጣቶችን የሚመለከት ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ለዛሬ ወደ ያዝንላችሁ የቀደመ መሰናዶ እንሻገር። ትናንት ምሽት የእኔ መንገድ ስለተሰኘው ኢትዮጵያውያን ስለመብትና ግዴታቸው እንዲያውቁ ለማገዝ እየሰራ ስላለው የራዲዮ መሰናዶ ውይይት ጀምረናል። በአሜሪካ ዓለም አቀፍ ፊልም አተራዶ ዩኤስኤድ የሚደገፉ ይህ መሰናዶ ወጣቶችን የሚመለከቱ ጉዳዮችን ሲያስደምጥም ሰንብቷል። በተያያዥ ጉዳዮች ላይ ከዋና አዘጋጁ ጋዜጠኛና የህግ ባለሙያው ሰለሞን ጓንጉል ጋር የጀመርነው ቆይታ ተከታይ ክፍል በመቀጠል ይሰማል።
የሰላም ጦት ከነበሩበት የኑሮ ከፍታ ያወረዳቸው፣ ሀብት ንብረታቸውን ያወደመባቸው፣ ለስደት ዳርጎ እጃቸውን ለልመና ያዘረጋቸውና መሐመድ በእነርሱ የደረሰ ሁሉ በኢትዮጵያና ኢትዮጵያውያን ላይ እንዳይደርስ ተመኝተዋል።
ጀዋበት ፊማሃትና ፊባሃትና ንስማዓሁም ከላም ما نخرج عن القانون في بلدنا ما نعمل اي حاجه غلط لبلدنا عشان تضل بلدنا بخير وسلام
يعني منجد بتلي كولت عامتات ودي በአዲስ ምዕራፍ ባስተላለፋቸው ስርጭቶች ውስጥ የተለያዩ ጉዳዮችን አንስተዋል፣ የተለያዩ ጉዳዮችን አሰምተዋል፣ የብዙ ሰዎችን አስተያየትም አስተናግደዋል። እኔ እንኳ ከተወሰነ ካዳመጥኳቸው በማህበራዊ ገጾች ላይ ከተጋሩት መካከል ኢትዮጵያ ውስጥ ተሰደው የሚኖሩ ሶሪያውያንን ህይወት እና ኢትዮጵያ ውስጥ የነበረውን አለመረጋጋት አገናኝታችሁ የሰራችሁት እጅግ መሳጭ ፕሮግራም ነበረ። አንተ በግልህ ግን አልረሳውም፣ ሁልጊዜ መሰናዶ መስራቴ ለእኔ ትልቅ ትርጉም ይሰጠዋል የምትላቸው የትኞቹ ነበሩ ሰለሞን?
አሁን ያነሳው ፕሮግራም መጀመሪያ ሰሞን እንደ ዛሬ ጦርነቱም ሳይመጣ በፊት የሰራነው ፕሮግራም ነበረ። እኔ እውነት ለመናገር በህልሜ ማስቤው አላውቅም ሶሪያውያን ኢትዮጵያ መጥተው እጃቸውን ለእርዳታ ለልመና ይዘረጋሉ የሚለውን አስቤውም አልሜውም አላውቅም። ምናልባትም አንተም እንደምታውቀው ከጥቂት ዓመታት በፊት አረብ ሀገር ሄዶ መስራት ገንዘብ የሚገኝበት ሀብት የሚገኝበት ሰላም ያለበት ተደርጎ የሚታሰብበት ነበርና ከዛ ርቀት ድረስ መጥተው እዚህ ሲለምኑ ሳይ መጀመሪያ ለማድረግ የሞከር ነው ምንድን ነው አንዲት ሶሪያዊት እናት ከልጇ መሐመድ ከሚባል የ10 ዓመት ልጇ ጋር እና አንዲት ሁለት ህጻቶቿን ይዛ ብሔራዊ ቲያትር አካባቢ አገኘናት እና አንድ አረበኛ የሚችል ወዳጄን አስቸግሬ ስሜታቸውን ለማወቅ ጣርኩኝና ስሰራውም እውነ ልጆቻችሁን ትወዳላችሁ ወይ? ልጆቻችሁን የምትወዱ ከሆነ የዚህ ሶሪያዊ የ10 ዓመት ህፃን መሐመድ የደረሰው እጣ በእናንተ ልጆች ላይ እንዳይደርስ ምን እያደረጋችሁ ነው? ምን እያደረኩ ነው? የራሴንም ልጅ እዛው ፕሮግራም ላይ ለማስገባት ሞክሬያለሁ። ሶ እሱን አንድ ማረሳው ፕሮግራም ነው። ምንም ነገር ቢሆን ሰላም ለድርድር የሚቀርብ መሆን የለበትም የሚለው አንድ ማረሳው ፕሮግራም ነው። ሁለተኛ እንደዚህ በተመሳሳይ የሩዋንዳንም ኬዝ ለማንሳት ጥረት አድርጌያለሁ። የሩዋንዳውን ኬዝ እንግሊዞች ከ50 እና 60 ዓመት በፊት ያስተናግዱት ከነበረ ምናልባትም አይተው እንደሆነ እርግጠኛ አይደለሁም። 50 እና 60 ዓመት በፊት እንግሊዝ ውስጥ ከነጭ መጋባት መውለድ ወንጀል ነው፣ ያስቀጣል። ሶ አንዲት እንግሊዛዊት ከጥቁር ወልዳ የሁለተኛ ዓለም ጦርነት ማብቂያ ሰሞን ነው ጇን እንዳታሳድግ ተከልክላ ነበር። የቢቢሲ ላይ የነበረ አንድ ዶክሜንተሪ ነው፣ እሱን አነሳን። ከጥቁር መውለድ እንደ ወንጀል ተቆጥሮ ልጅን ያስነጥቅ ነበረ። ስነ ስቶሪ ያመጣል። ከ40 እና 50 ዓመት በኋላ ደግሞ ሙሉ ለሙሉ ጠፍቷል። ዛሬም ዘረኝነቱ ቀርቷል ማለት ባይቻልም በተቻለ መጠን ቀንሷል። ለማሳየነትም በብሔራዊ ቡድኑ አይ ቲንክ 100ኛውን ተጫዋች የተመረጠበት ጊዜ ነበር ጥቁር ተጫዋች፣ እሱን አነሳንና ከዛ ደግሞ ቦርን ክራይም ምናምን የትሬቨር ኖዋን ታሪክ ታቅ እንደሆነ እሱም እንደዚሁ ከጥቁር በመወለዱ እና ቦርን ክራይም የሚለው መጽሐፉ ላይ አርስቱም እንደሚያሳየው ፊዚካል ክራይም ነበር እሱ። እሱን አነሳን። ስለዚህ የሩዋንዳውንም ሄድንና የኢማኩሌ ይልባጊዛን አዲስ ሩዋንዳዊት ታሪክ ለ90 ቀናት በአንድ አነስተኛ ክፍል ውስጥ ከ7 ሴቶች ጋር ያሳለፈችውን ሴት ታሪክ፣ እነዚህን ሶስቱን አገናኝተን የጊዜ ጉዳይ ነው እንጂ ዘረኝነት ይሸነፋል፣ መሸነፉ አይቀርም። እስኪሸነፍ ግን የሚያስከፍለው ዋጋ ይህንን ይመስላል። እንደ በቻለን መጠን በዘር ባንከተል ጥሩ ነው ብለን የሰራናቸው ፕሮግራሞች አሉና እነዚህን ሁለቱን ፕሮግራሞች አረሳም። ሻሸመኔም እንደዚሁ ቀውጢ በነበረ ጊዜ እዛ ምንም በማያውቀው በደል ደርሶበት የነበረ አንድ ወጣት ነበረ፣ የእሱንም ታሪክ አንስተን የሰራ ናቸው። እነዚህ ፕሮግራሞች ጥሩ መልእክት ነበራቸው፣ ጥሩ ፊድባክ ነበራቸው ብዬ በበጎ ማነሳቸው ናቸው።
መሰል ስርጭቶች መቅረባቸው ያለው ማህበረሰባዊ ፋይዳ ምንድን ነው? በተለይ አሁን የዲጂታሉ ዘመን እያየለ ሰው ወደ ማህበራዊ መገናኛዎች እየዞረ ባለበት ሁኔታ ውስጥ እነዚህን መሰል የራዲዮ መሰናዶዎችን ወደ ዲጂታሉ ተከታይ ወይንም ደግሞ አድማጭና ተመልካችም ለማምጣትስ ምን መደረግ አለበት?
ዛሬም ድረስ በእኔነት ሬዲዮ በጣም ትልቅ ቦታ የሚሰጠው በብዙ ኢትዮጵያን ገር መድረስ የሚችልና በቀላሉ መልእክትን የምታስተላልፍበት መንገድ ነው ብዬ አስባለሁ። አሁን እኛ የምንጠቀመው 97.1 ነውና 97.1 የተጠቀምንበት ምክንያት አንደኛው ምክንያት ከሌሎች የሬዲዮ ጣቢያዎች በጣም በተሻለ መጠን ለሀገሪቱ ስለሚደርስ ነው። የሚላኩልንም የጽሁፍ መልእክቶች የሚያሳዩት የትኛውም የኢትዮጵያ ክፍል ሳይላክልን ቀረ ብለን የምንጠቅሱ የለም። በጣም ሩቅ ከሚባሉት ቀበሌ ማህበር ምናምን ብለህ ከምንጠቅሳቸው ቦታዎች አንዳንዶቹ ስሞች እንዲያውም አላቃቸውም። ከዚህ ቦታ ተብሎ ሲጻፉ እንዲህ ያለ ቦታ አለ ብዬ ነው የምጠይቀው። እና እነዛ ቦታዎች ላይ ኢንተርኔት አልተስፋፋም፣ አልተዳረሰም። በዚህኛው መንገድ መድረሱ ትልቅ ነገር ነው፣ ትልቅ ፋይዳ አለው ብዬ አስባለሁ። በዛው ልክ ደግሞ ከተሞች መካከል ላይ ብዙ ነገሮች በድረገጽ በሚሰሩ ስራዎች ነው እያተኮሩ ያሉት እና በተሻለ መጠን ደግሞ ወደዛም ዞር ብሎ ባላንስ አድርጎ ሚዛንን ጠብቆ መጓዝ ያስፈልጋል ብዬ አምናለሁ። አሁንም ግን የሬዲዮ ነገር በተለይ እንደዚህ ያሉ የኢንተርኔት የመብራት አገልግሎት በሌለባቸው አካባቢዎች ያለው ሚና በቃ በምንም የማትተካው ነው ብዬ ነው የማምነው። ግን ሁለቱንም ከጊዜው አንጻር ሚዛን እየጠበቁ ማስኬድም ያስፈልጋል ብዬ አምናለሁ።
የመጨረሻው ጥያቄ የመጪ ዘመን እቅዳችሁ ግባችሁ ምንድን ነው?
እኔ በግሌ በእነዚህ 4 ዓመታት ጥሩ ህጎች ወጥተዋል። አሁን የግሌን አስተያየት ነው የምነግርህ። ጥሩ ህጎች ወጥተዋል፣ ግን ደግሞ በተቃራኒው በጣም በሚያስደነግጥ ሁኔታ በመንግስት አካል ሳይቀር የወጡ ህጎች ሲጣሱ የማይበት ጊዜ ነው እና ለምንን በደንብ መጠየቅ እፈልጋለሁኝ። ማለት ህጉን ያወጣው መንግስት ራሱ ማያስፈጽመው ከሆነ አንዳንዴ ህግ ባይወጣ ይሻላል ብዬ ነው የማምነው እና በእነሱ ላይ በተለይ አተኩረን ለምንን ብለን በደንብ አተኩረን የምንሰራቸው ፕሮግራሞች ይበረክታሉ ብዬ አስባለሁ። ለህዝቡ ህይወት ቅርብ የሆኑ መፍትሄ በሚሻቸው ጉዳዮች ላይ እያተኮሩ ፕሮግራሞች በደንብ ይኖሩናል ብዬ ነው ተስፋ የማደርገው። እዛም ላይ ነው እየሰራን ያለ ነው። በዚህ አጋጣሚ ይሄ ፕሮጀክት በጣም ትልቅ ድጋፍ ነው ያደረግልን። እውነት ለመናገር 10 ዓመት ገደማ ሆኖናል ስንሰራ ብያለሁ። በእነዚህ ጊዜ ውስጥ ስፖንሰር ማግኘት በጣም ፈታኝ ነበረ። ለምሳሌ የሰበር ሰሚ ችሎት ውሳኔዎችን በእኛ ደረጃ ያስተዋወቀ የለም፣ በእርግጠኝነት የምነግርህ ማለት ነው። በዚህ ደረጃ እየሰራህም ድጋፍ የሚያደርግልህ አካል አታገኝም እና በኋላ ከዩኤስኤድ ፍትህ ጋር መስራት ከጀመርም በኋላ ግን ያለማቋረጥ እንግዲህ 100ን አለፍን ማለት ነው እና ይሄ ትልቅ ሳፖርት ነው፣ ትልቅ ድጋፍ ነው። በዚህ አጋጣሚ እነሱን ማመስገን እፈልጋለሁ። ከሰራናቸው መቶች በበለጠ ጠንክረን ለመስራት እንሞክራለን ነው የምልህ።
ሰለሞን ጓንጉል ጋዜጠኛ ነህ፣ የህግ ባለሙያ ነህ። የኔ መንገድ ስለተሰኘው ለአመታት በርካታ አድማጮችን በፍትህ ጉዳይ መረጃ ሲያቀብል ስለነበረው መርሃ ግብርህ ስለነገርከን በእጅጉ እናመሰግናለን። በርካታ የስኬት ዘመኖች እንዲከተሉም በግል ይመኝልሃለሁ። መልካም ምሽት ይሁንልህ ሰለሞን።
አመሰግናለሁ። እግዚአብሔር ይስጥልኝ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን አድማጮቻችን፣ እንዲሁም ደግሞ በፌስቡክ መስኮት በኩል የምትመለከቱን ተመልካቾች። ወደ ቀጣዩ ዘገባ እንሻገር። በርካታ ወጣቶች የተሻለ እድል፣ የገቢ ምንጭና ስራው ለሚያስገኘው ክብር ሲሉ በተለያዩ ዓለም አቀፍ ተቋማት ተቀጥረው መስራት ይመርጣሉ። ሆኖም የተባበሩት መንግስታት ድርጅትን ጨምሮ በእድሜ ጠገብ ዓለም አቀፍ ተቋማት ውስጥ ወጣቶች ያላቸው ተሰሚነትና ውሳኔ ሰጪነት ቦታ እምብዛም ነው። በግጭቶችና ቅራኔዎች ውስጥ ስኬታማ ጉዞ በሚል ርዕስ ከሰሞኑ የወጣ ግለ ታሪክ መጽሐፍም ይህንና ሌሎቹን የትውልዱን ተግዳሮቶች ለመፍታት የሚሄዱባቸውን መንገዶች ይዳስሳል። ስመኝሽ የቆየ በእነዚህ ሀሳቦች ዙሪያ ከመጽሐፉ ደራሲ አቶ መንገሻ ከበደ ተሰማና በዓለም አቀፍ ተቋማት ውስጥ ለመስራት ከሚመኙ ወጣቶች ጋር ቆይታ አድርጋለች። እንደሚከተሉ ይሰማል።
ማህሌት እንዳልኩ ስለተባበሩት መንግስታትና ሌሎች ዓለም አቀፍ ተቋማት የማወቅ እድሉ የገጠማት ገና ልጅ እያለች ነው። በርካታ የቤተሰቦቿ አባላት በተለያዩ ዓለም አቀፍ ተቋማት በመስራታቸው እሷም ትምህርቷን ስጨርስ ተቋማቱን እንደምትቀላቀል እርግጠኛ ሆና አደገች። ተሳካላትም።
ኢንፎርሜሽኑ የኖረኝ አይ ቲንክ በቤተሰቦች ይመስለኛል። የተለያዩ ዩኤን ኤጀንሲ ላይ የሚሰሩ ቤተሰቦች ስለነበሩኝ በእነሱ አስቤው ሊሆን ይችላል ልጅ እያለሁ ሳላውቀው። ከዛ ግን የመጀመሪያውን ኢንተርናሽናል ስራ ስሰራ ከኢንተርናሽናል ሬስኪ ኮሚቴ ጋር ነበር የሰራሁት ሬፊጂ ካምፕ ላይ። ስለዚህ አይ ቲንክ ካሪየሬን ለማሳደግ ሳስብ ከኢንተርናሽናል ኦርጋናይዜሽን ወደ ዩኤን ኤጀንሲ ሚት ስለነበር ይመስለኛል። በሱ ነው እንግዲህ ወደ ዩኤንኤችሲአር መስራት የደረስኩት።
ማህሌት ባሁን ወቅት በእንግሊዝ ሀገር ለንደን ውስጥ በሚገኘው ኤሴክስ ዩኒቨርሲቲ በሰባዊ መብቶችና የባህል ብዝሃነት የዶክትሬት ዲግሪዋን ለመያዝ እየተማረች ቢሆንም ሁለት ዓመት ወደ ሰራችበት የተባበሩት መንግስታት ድርጅት የስደተኛ መርጃ ተቋም ወይም UNHCR ተመልሳ ማገልገል ትፈልጋለች። ሆኖም በተቋሙ የሚታዩ የአሰራር ችግሮችን ለመቅረፍ ተሰሚነት ይኖራት ወይም አይኖራት እርግጠኛ አይደለችም።
ኦነስቶኝ እንግዲህ መናገር ካለብኝ እንደወጣት አይ ቲንክ ዩኤን መስራትን ፈልግ አንደኛ ካሪየራችን ዴቨሎፕ ከማድረግና ፋይናንሻል ስታቢሊቲውንም እምናይ ይመስለኛል። እኔም ላይክ ለምሳሌ ከዚህ በኋላ ትምህርቴን ስጨርስ ወደ ዩኤን ብሄድ የማገኘውን ቤነፊት ማስበው ይመስለኛል። ግን ከዛ ባለፈ ደግሞ አንዳንዴ ማየት አለብን ላይክ ቤዚክ ኒዶች የማይሟሉባቸው በጣም ብዙ ሬፊጂ ካምፖች ናቸው ያሉት። ላይክ ውሃ የሌለበት ሸልተር አኮሞዴሽኑ ለአንድ ፋሚሊ ሳይዝ በጣም ፕሮፖርሽኔት ያልሆነበት ምናምን ሬፊጂ ካምፕ ነው ያለው እና እነዚህ አይነት ነገሮች ላይ አይ ዶንት ኖ ላይክ ወጣቱ ኢንፍሉዌንስ ማድረግ ይችላል አም ኖት ሹር። ግን አትሊስት ላይክ ፖሊሲ ላይ ያሉ ሰዎች ለምሳሌ ላይክ ሂውማን ራይትስ የሚማሩ ሰዎች ወይ ፖሊሲ ሌቭል ላይ የሚሰሩ ሰዎች እነዚህ ነገሮች ኢንፍሉዌንስ ማድረግ ቢችሉ ብዬ ነው የማስበው።
ሜላት ወርቅ ጥበብ አዲስ ሳባ ዩኒቨርሲቲ ሜዲካል ላቦራቶሪ ሳይንስ የትምህርት ክፍል መምህር ስትሆን ጎን ለጎን በሞቃታማ የአየር ንብረት ውስጥ የሚከሰቱ ተላላፊ በሽታዎች ዙሪያ የዶክትሬት ትምህርቷን ትከታተላለች። ሜላትም የወደፊት ዓላማዋ በዓለም አቀፉ የጤና ድርጅት ውስጥ መስራት ነው።
WHO ልክ እንደኔ ኤጁኬሽን ሴክተር እና ሄልዝ ሴክተሩ ላይ ሳይመልታኒስሊ ኢምፓክት እያደረገ ያለ ኦርጋናይዜሽን ነው እና እኔ አይቭ ቢን ዩ ኖ ወርኪንግ ሃርድ ቱዋርድስ ዳት ጎል ኤጁኬሽን ሴክተር ላይም ሄልዝ ሴክተር ላይም ሳይመልታኒስሊ እየሰራው ያለው ሰው ነኝ እና ሚ ማይ አስፓይሬሽን ኢስ ቱ ወርክ ፎር ዘ WHO ዋን ዴይ።
ከስምንት አስርት ዓመታት እድሜ በላይ ያስቆጠረው የተባበሩት መንግስታት ድርጅትን ጨምሮ በርካታ እድሜ ጠገብ ዓለም አቀፍ ተቋማት በዓለም ዙሪያ የሰብአዊ መብቶችንና ሰብአዊነትን ያማከሉ ስራዎችን ያከናውናሉ። ወጣቶችም የዚህ አካል መሆን ይመኛሉ። ሆኖም ተቋማቱ የሚከተሏቸውና የተቋማቱን ያክል እድሜ ያስቆጠሩት ህግጋትና ፖሊሲዎች አሁን ዓለምን ለገጠማት ተግዳሮቶች መላ ማምጣት ባለመቻላቸው ትችቶችን ያስተናግዳሉ። ከ30 ዓመታት በላይ በተባበሩት መንግስታት የስደተኛ መርጃ ድርጅት ወይም UNHCR ያገለገሉት አቶ መንገሻ ከበደ ተሰማ ከሰሞኑ በግጭቶችና ተቃርኖች ውስጥ ስኬታማ ጉዞ በሚል ርዕስ እነዚህን ሐሳቦች ከግል ታሪካቸውና በድርጅቱ ካሳለፉት ውጣውረድ ጋር አጣምረው መጽሐፍ አሳትመዋል። አቶ መንገሻን የመንግስታቱ ድርጅት ጠንካራና ደካማ ጎኖች ምንድናቸው ስል ጠይቄያቸዋለሁ።
በአንድ በኩል እንግዲህ የተባበሩት መንግስታት ብለን በምናወራበት ጊዜ መገንዘብ ያለብን የተባበሩት መንግስታት ከሁለተኛው ዓለም ጦርነት በኋላ የተቋቋመ ድርጅት ነው። ዋናውም ተልዕኮ ዓለም ውስጥ ሰላምን ለማስፈን ነው። ሰላም ቢሰፍን ጦርነት አይኖርም። ጦርነት ከሌለ መፈናቀል አይኖርም። ስለዚህ መጀመሪያ እንግዲህ የተባበሩት መንግስታት በሚባልበት ጊዜ ይሄ መዋቅር አንዳንድ ድክመቶች አሉት። ድክመቶችም ዓለም ውስጥ ጦርነትን ለማቆም የሚለውን ዋና ተልዕኮውን ለመተግበር አልቻለም። ያ በጣም የሚያሳዝነኝ ሁኔታ ነው። ያ እንደተጠበቀ ሆኖ ጦርነት በሚያስከትለው መፈናቀል ምክንያት ደግሞ የሚጎዳ ህዝብ አለ። ለዛ ህዝብ ደግሞ አይዞህ አለሁልህ ብሎ የሚደርስ የዩኤንኤችሲአር ብቴ ድርጅት አለ። ስለዚህ የተባበሩት መንግስታት በምንልበት ጊዜ የፖለቲካ የመንግስታት አባላቱ ድርጅት እንደተጠበቀ ሆኖ ያለው ድክመት ሰብአዊ አገልግሎትና ሰብአዊ እርዳታ የሚሰጡ ደግሞ እንደ ዩኤንኤችሲአር አይነት ድርጅቶች እውነት ለመናገር ከሆነ አመርቂ እኔም የኮራሁበት ደስ የሚለኝ ብዙ ኦፐሬሽኖች ውስጥ ተሳትፎ ያለው የሞዛምቢክ ስደተኞች ከሀገራቸው ወጥተው ተመልሰው ወደ ሀገራቸው ገብተው እንዲቋቋሙ በጣም ደስ የሚል ሁኔታ ተካፍያለሁ። የሳውት ዌስት አፍሪካ በኋላ ነጻ ሲወጣ ናሚቢያ የተባለው ሎጂስቲክስ ኦፊሰር ሆኛ አንጎላ፣ ዛምቢያ እነኝን ስደተኞች በጦርነት የተፈናቀሉትን የተጎዱት ወደ ሀገራቸው ተመልሰው ሀገራቸው ውስጥም ምርጫ ተደራርጎ ዲሞክራሲ ተመስርቶ ስዋፖ ስልጣን ሲወጣ ቁጭ ብዬ አይቻለሁ። ላይቤሪያ ኢትዮጵያ እያልኩኝ ብዙ መጥቀስ ይቻላል። ስለዚህ ጦርነትና መጎሳቆል የፈጠረውን መፈናቀል ሌላውም እንደው ሰብአዊ ቀውስ እንደው ሙሉ በሙሉ እንደው ቀርፈናል ባልልም እንደ ዩኤንኤችሲአር የመሳሰሉ ድርጅቶች ከሞላ ጎደል ጥሩ አስተዋጽኦ አድርገዋል ብዬ አምናለሁ።
በዚህ ድርጅት ውስጥ በሰሩባቸው ዓመታት ከመንግስታት ከድርጅቱ ይገጥሞት የነበረውን የተለያዩ ችግሮች በመጽሐፉ ላይ ያነሳሉ። ግን እንደ አንድ ኢትዮጵያዊ ወይም አፍሪካዊ አስቸጋሪ የሚያደርገው ነገር ምንድን ነው? በእንደዚህ በተባበሩት መንግስታት ተቋም ውስጥ መሰረት
ባጀሩ የተባበሩት መንግስታት ሲምፕሊፋይ አድርገን የሚነጋገረው ከተባለ ማየውን እድር ነው። የዓለም መንግስታት ተሰባስበው ያቋቋሙት እድር ማለት ነው። ያን እድር የመተዳደሪያ ደንቡን ያጸደቁት አባል መንግስታት ናቸው። እነኚህ አባል መንግስታት በሚያጸድቁበት ጊዜ አምስቱም የኑክሌር መሳሪያ አላቸው የሚባሉትን ሀያላን መንግስታት የድምፁን በድምፅ መሻር መብት አጽድቀውላቸዋል። እና አንፎርችነትሊ ዲሞክራቲክ እንዳይሆን ይህንን መዋቅር አድርገውታል። በዛ ምክንያት የምንፈልገውን አይነት ህዝቡ የተሳተፈበት ዲሞክራቲክ የሆነ የዓለምን ህዝብ ፍላጎት የሚያሟላ እንትን ሳይሆን ነገ ድምፅን በድምፅ መሻር በሚል አንዱ ሀያል መንግስት ተነስቶ የሚያደርገው ሁኔታ አለ። ያ የግዴታ መለወጥ አለበት ነው። አሁን እሱን ለመለወጥ አንዱ ሌላው ቢቀር አፍሪካ ለምሳሌ በተገቢ ቦታዋን ይዛ አንድ መቀመጫ ማግኘት አለባት በሴኪሪቲ ካውንስል የሚል እምነት አለኝ። ያንን ለማድረግ እኛ ራሳችን አፍሪካውያኖች መጀመሪያ ተስማምተን እከሌ ይወክለናል የምንለው ሁኔታ መፈጠር አለበት። እኔ በኖርኩበት ዘመን አንዴ ደቡብ አፍሪካ ቢመጣ፣ አንዴ ናይጄሪያ ቢመጣ፣ አንዴ ኢትዮጵያ ብትሆን በሚል እርስ በርስ እንኳን አፍሪካኖች ተነጋግረን አንድ ወጥ የሆነ አቋም ይዘን ሴኪሪቲ ካውንስል ላይ አንድ መቀመጫ ያስፈልጋታል ብለን የተሟገጥንበት ወይም የገፋንበት ሁኔታ ጤና የለም። ችግሮቹን እናውቃቸዋለን። መፍትሄው የግዴታ ሊመጣ የሚችለው የእኛ መንግስታት አንድ የጋራ አቋም ይዘው ሊያሻሽሉት ሲፈልጉና ሲሞክሩ ነው።
አቶ መንገሻ 30 አመታት በሰሩበት የስደተኛ መርጃ ተቋም ለሁለት አመት ለማገልገል እድል ያገኘችው ማህሌት በቆየችበት ጊዜ በተቋሙ የታዘበችውን እንዴት ገልጻለች?
ለምሳሌ ኢትዮጵያን ኮንቴክስት ብነግርሽ ፕራይመሪ ኤዱኬሽኑ የጋቨርንመንቱ ኤጀንሲ ፕሮቫይድ ያደርጋል ከአንደኛ እስከ ስምንተኛ ክፍል። ከዛ በኋላ ሃይ ስኩል ላይ ያለውን ደግሞ ከተማው ላይ ባለ ሃይ ስኩል ትምህርት ቤቶች ይማራሉ። ዩኒቨርሲቲ የተለያዩ ድርጅቶች አሉ ስኮላርሽፕ ሰጥቷቸው የሚያስተምሯቸው። ግን የተጊያ እነዚህ ልጆች ተመርቀው ሲመለሱ ተመልሰው ሬፊጂ ካምፕ ውስጥ ነው የሚገቡት። እና እኔ አሁን ሁልጊዜ ላይ ኮስችን አደርገዋል ማለት አቅሙ ኖሮኝ ወይ አይዲያው ኖሮኝ ባደርግ እነዚህ ሰዎች ስፔሻሊ የተመረቁ ሰዎች የተመረቁ ስደተኞች የሚሰሩበትን ድርጅቶች ቢኖሩ ብዬ አንድ በጣም ማነሳው የምፈልገው ነገር እሱ ነው።
ይህ ብቻ አይደለም። የድንበር ተሻጋሪ ወረርሽኞች፣ ሽብርተኝነት፣ የአየር ንብረት ለውጥ የሚያስከትሏቸው አደጋዎች መስፋፋትና ሌሎች በርካታ አዳዲስና ነባር ችግሮችን ለመቅረፍ ዓለም አቀፍ ተቋማት ከትውልዱ ጋር መራመድ አልቻሉም ይላሉ አቶ መንገሻ።
ለነኚህ አዲስ ለሚከሰቱት ችግሮች ድርጅቱ በምን ያህል ፍጥነት ነው የተለወጠ ያለው ያሉትን ችግሮች ለመቅረፍ የሚለው አነጋጋሪ ሁኔታ ላይ ነው ያለው። የግዴታ ዩኤን አሁን ቢሆን በዛ አካባቢ ሻሻል የግዴታ ያስፈልገዋል።
መጽሐፉን ለምን እንደጻፉት ሲያነሱ ለወጣቱ ትውልድ ይጠቅማል ብለዋል። እና ምንድን ነው ወጣቱ ትውልድ ከእርሶ መጽሐፍ እንዲማር ወይም እንዲያገኝ የሚፈልጉት ነገር ምንድን ነው?
መጽሐፉ እንግዲህ ለልጆችም ሆነ ለሚያነበው በተለይም ለአዲሱ ትውልድ እንዲህ ነበር እንዲህ ብሎ አንዳንድ ነገሮችን ያንጸባል። አሁን የስደተኞች ሁኔታ ኢትዮጵያ ውስጥ በተለይም በሱዳን በምናገርበት ጊዜ ሰው የሚያውቀው አሁን ያለውን ሁኔታ ነው እንጂ ያን የነበረውን ሁኔታ ላይረዳ ይችላል። ስለዚህ ስር መሰረቱ ምንድን ነው፣ ኋላ እንዴት ነበረ፣ አሁን እሱ ሁኔታው እንዴት ነው ብሎ ማነጻጸር እንዲችል። ከሞላ ጎደል አብዛኛዎቹም ችግር ናቸው ተብሎ የሚቀርቡትም እኔም እስማማለሁ። ግን ከነ ድክመቱ ከነ ምኑ የተሻለ ሁኔታ ፈጥሯል ብዬ አምናለሁ። ሌላው ቢቀር እዛ ሄዶ ዲፕሎማቲክሊ ቁጭ ብሎ ሁለት ተቃራኒ መንግስታት ት የሚችሉበት መነቃቀፍ የሚችሉበት ሌላውንም ዓለም ማሳመን የሚሞክሩበት መድረክ ማግኘቱ ያ ጠቃሚ ነው ብዬ አምናለሁ። እንዴት አድርገን እናሻሽለው ነው እንጂ እንስበረው የሚለውን አልቀበልም። ያን ደግሞ ልናሻሽል የምንችለው አዲሱ ትውልድ በዚህ ዙሪያ ተወያይቶ ይሄን የዓለም መዋቅር በዚህ መልኩ ማሻሻል አለብን ብሎ ተገቢውን ትኩረት ማድረግ አለበት።
ሜላትም በአቶ መንገሻ ሀሳብ ትስማማለች። ተቋማቱ ወቅታዊ የዓለም ችግሮችን መፍታት እንዲችሉ ለወጣቶች ድምፅ መስጠት፣ በውሳኔ መድረኮች ላይም ተሳታፊ እንዲሆኑ ማድረግ አለበት ትላለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችን እንዲሁም ተመልካቾቻችን ለዛሬ ወደ ያዝንላችሁ የመጨረሻ መሰናዶ ሻገር። ልክ እንደ ኢትዮጵያ ሁሉ በአንድ ወቅት ከፍተኛ ቁጥር ያላቸው የኤችአይቪ ወረርሽኝ ተጠቂዎች የነበሩባት ቦትስዋና ከእናት ወደ ልጅ የሚተላለፈውን ኤችአይቪን በመቆጣጠር ማጥፋት ትችላለች። በዓለም ላይ ይህን ማሳካት የቻሉት ሀገራት 15 ብቻ ናቸው። የአሜሪካ ድምፅ ዘጋቢዎች ያደረሱንን ዘገባዎች ኤደን ገረመው እንደሚከተለው አቀናብራችኋለች።
ከደቡብ አፍሪካዊቷ ሀገር ከወደ ቦትስዋና ከእናት ወደ ልጅ የሚተላለፍ ኤችአይቪን በተመለከተ ሰናይ ዜና ተሰምቷል። የዓለም የጤና ድርጅት ለሀገሪቱ ከእናት ወደ ልጅ የሚተላለፍ ኤችአይቪን በማጥፋት ከአምስት በመቶ ያነሰ ማድረስ ለቻሉ ሀገራት የሚሰጠውን የብር ሜዳሊያ ሸልሟታል። ሀገሪቱ ከሀያ በመቶ በላይ የሚሆኑ ነፍሰ ጡር ሴቶቿ በኤችአይቪ የተያዙባትና ከፍተኛ የሆነ የቫይረሱ ጫና ያለባት ናት። የዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ ተቋም ሲዲሲ ቦትስዋና ከሳራ በስተደቡብ ካሉ ሀገራት ከፍተኛ ቁጥር ያላቸው የኤችአይቪ ቫይረስ ተጠቂ የሆኑ እናቶች ያሉባት ሀገር ናት ይላል። ይሁን እንጂ ከእናት ወደ ልጅ የሚተላለፈው የኤችአይቪ ቫይረስ መጠን እንደ አውሮፓውያን አቆጣጠር ከ1999 ዓ.ም እስከ 2020 ባለው 20 ዓመት ጊዜ ውስጥ ከ40 በመቶ ወደ 1.9 ወርዷል። ታዛቢዎች ይህን መሰል ትልቅ ስኬት ሊመዘገብ የቻለው በህዝብና በግል ትብብሮች ነው ይላሉ። ጆን ዳሞቲ ብሮስተል ማየርስ የተሰኘ ተቋም ፕሬዝዳንት ናቸው።
We had to demonstrate in Botswana that we could
ልጆችን እጅግ ውጤታማ በሆነ መልኩ ማከም እንደምንችል ማሳየት አለብን። የጤና ስርዓቱን ማሻሻላችን ለማሳየትም ከመንግስት ጋር፣ ከተለያዩ ተቋማት ጋር፣ ከማህበረሰብ ተኮር የእምነት ድርጅቶችና የትምህርት ተቋማት ጋር በትብብር መስራት ነበረብን።
የዓለም የጤና ድርጅት መረጃ ሂማን ኢሚኖ ዲፊሽንሲ ቫይረስ ኤችአይቪ እስካሁን ድረስ 36 ሚሊዮን ሰዎችን አጥቅቷል ይላል። እንደ አውሮፓውያን አቆጣጠር በ2020 የተደረገ ከኤችአይቪ ቫይረስ ጋር የሚኖሩና የእድሜ ማራዘሚያን መድኃኒት የማይጠቀሙ ሴቶች ውስጥ ከ15 እስከ 45 በመቶ የሚሆኑት በእርግዝና፣ በወሊድ አሊያም በጡት ማጥባት ወቅት ወደ ልጆቻቸው ቫይረሱን እንደሚያስተላልፉም ያሳያል። አብዛኛውን ጊዜም ቫይረሱ የሚተላለፈው ታዳጊና አዋቂ ሴቶች ተገቢውን ምርመራ ባለማግኘታቸውና በእርግዝናም ሆነ በወሊድ ወቅት የቫይረሱን ስርጭት ለመከላከል ሕክምና ባለማድረጋቸው የተነሳ ነው። ይህን ሁሉ በማድረግና ከእናት ወደ ልጅ ያለውን የቫይረሱን ስርጭት በመቆጣጠሩ ረገድ ታዲያ ቦትስዋና አሁን ላይ የተሳካላትና ምሳሌ መሆን የምትችል ሀገር ሆናለች።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በድምፅና ምስል ምህንድስ ነው ደግሞ እስካሁን ድረስ አብሮን የቆየው ንጉሱ ታምሬ ነበረ። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።